ኢትዮጵያ የተጋፈጠች ያለችው መሰረታዊ መዋቅራዊ ችግሮች አሁን ያለው ህገ መንግስታዊ መዋቅር ችግር ነው ብዬ አላምንም ነው የሚሉት ዶክተር አወል። ህብረ ብሔራዊ ፌዴራሊዝም የፈጠረውም አይደለም ይላሉ። እዚሁ ንግግር ላይ አቶ ደረጀ በቃላት ብቻ ነው እንጂ በተግባር የለም ይላሉ። እስኪ አብራሩልን ዶክተር አወል።
አትንክ እዛ ነጥብ ላይ አቶ ደረጀ ላነሳቸው ሶስት ነጥቦች ነበረ መልስ እየሰጠው ያለሁት። ከማስታወሱ ድረስ ያሉት ምን ነበረ? አንድ ህገ መንግስት እንደ ህገ መንግስት ሊያሟላ የሚገባቸው ያሉትና እንደ መመዘኛ መጠቀመው ካሉት ነገር አንዱ እኩልነትን ማረጋገጥ መቻል አለበት፣ የግለሰቦችን መብት ማስከበር መቻል አለበት። ሶስተኛ ነጥብ አለ። ሶስተኛው ነጥብ ምን ነበር?
ሶስተኛው ዲሞክራሲያዊ መብቶችን ያስከብራል ወይ የሚል ነው አቶ ደረጀ ያቀረቡት።
ዲሞክራሲያዊ መብቶችን? አዎ። እና ከዚህ ጋር በተያያዘ እኔ ያነሳሁት ነጥብ ምን ነበር? አሁን ያለው የኢትዮጵያ ህገ መንግስት አመጣጡ ዲሞክራሲያዊ አልነበረም። የኢትዮጵያ ህዝቦች ተወያይተውበት ህገ መንግስትን የሚያክል ነገር መቀረጽ ባለበት መልኩ የተቀረጸ አይደለም። ሶ ከሌጂቲመሲ አንጻር ትልቅ ችግር አለበት፣ ትልቅ ዲፊሲት አለበት። ያለው ቴክስት ግን እንደ ቴክስት ስናይ እነዚህ ሶስት አቶ ደረጀ ያስቀመጣቸውን መስፈርቶች ሙሉ በሙሉ ያስቀምጣል። የግለሰቦችን መብት ያስከብራል። አዎ፣ በደንብ ያስከብራል። ኢንፋክት ይሄ ሶስተኛው ቻፕተር የምንለው ከሰብአዊ መብቶች እና ከዲሞክራሲያዊ መብቶች ጋር በተያያዘ ያሉትን ድንጋጌ ስናይ ኦልሞስት ቃል በቃል መሰረታዊ የሚባሉ የዓለም አቀፍ ሰብአዊ መብት ሰነዶች የሚያስቀምጡ መብቶች ነው ሪፕሮዲውስ የሚያደርገው ቨርባት ምንም ሳይቀየር። ከአተገባበር አንጻር ያሉ ችግሮች ሊኖሩ ይችላሉ። ከአተገባበር አንጻር ያለው ችግር ሰብአዊ መብት ላይ ብቻ አይደለም፣ ሁሉ ነገር ላይ ችግር አለ። ህገ መንግስቱ በራሱ ግን ኦን ኢትስ ኦን እንየው እንመዝነው የምንል ከሆነ የግለሰቦችን መብት ይጠብቃል። እኩልነትንም እንደዛው እያንዳንዱ ሰው በህግ ፊት እኩል ሆኖ የመታየት መብት አለው ይላል። ማንኛውም አገር ህገ መንግስት ወይም ደግሞ ዓለም አቀፍ ሰብአዊ መብት ሰነዶች እኩልነትን በሚያረጋግጡት መልኩ ህገ መንግስቱ ያረጋግጣል። ዲሞክራሲያዊ መብቶችንም በተመለከተ በጣም ኤክስቴንሲቭ በሆነ መልኩ
እንወያይበት ጥሩ
ኤክስቴንሲቭ በሆነ መልኩ እነዛን ነገሮችም ያስቀምጣል። እንደውም ዲሞክራሲያዊ መብት ተብሎ ለየት ተብሎ የተዘረዘሩ መብቶች አሉ። አካደሚክሊ ዲሞክራቲክ ራይትስ እና ሰብአዊ መብት ብሎ መለየቱ ምንድነው ዲስቲንክሽኑ ምናምን የሚባል ክርክር አለ። ግን በዛ ደረጃ ህገ መንግስቱ የማያስቀምጠው ነገር የለም። ከአተገባበር አንጻር ህገ መንግስት ብቻ አይደለም፣ አብዛኞቹ በፖሊሲ ደረጃ የሚወጡ ነገሮች ኢትዮጵያ ውስጥ ትልቅ ችግር አለባቸው። ስለዚህ ስርዓቱን በአጠቃላይ ዲሞክራታይዝ ማድረግና የህግ የበላይነት እንዲሰፍን፣ የሰብአዊ መብት እንዲከበር፣ ህገ መንግስታዊነት እንዲሰርጽ ብዙ ሊሰሩ የሚገቡ ስራዎች አሉ። ስለ ህገ መንግስቱ ሌጂቲመሲም ብዙ ልንከራከር የምንችላቸው ነገሮች አሉ። ህገ መንግስቱ ግን አሳች እንደ ዶክመንት ጥሩ ዶክመንት ነው ብዬ ነው የምወስደው።
መልካም። በመዋቅር ደረጃ ችግር የለውም ነው የሚሉት አቶ ደረጀ። ከቃላት ውጪ መዋቅሩ ራሱ የለም ነው ያሉት፣ ቀደም ብዬ በመግቢያው ጠቆም እንዳደረግኩት።
አመሰግናለሁ። ህገ መንግስትን በምንመለከትበት ጊዜ ሁለት ነገሮችን ነው የምናየው። አንድ ቃላቱን እናያለን። ሁለት የስልጣን ክፍፍልን እናያለን። የስልጣን ክፍፍል ከቃላቶቹ እንደውም መብት ከሚሰጡት ቃላቶች በላይ የግለሰቦችን መብትና እኩልነት የሚያስከብረው የስልጣን ክፍፍል ነው። የአሜሪካ ኮንስቲቱሽን ስታይ ቢል ኦፍ ራይት የሚባሉት ህገ መንግስቱ ከወጣ በኋላ ነው የተጨመሩት በመጀመሪያው ኮንግረስ ላይ። ይሄ አመለካከት ከየት የመጣ ነው? በመጀመሪያ በእንግሊዝም ሀገር ኮንስቲቱሽን አለ። የንጉስ ስልጣን በጣም በዛ ሲባል ንጉስ በመሳፍንትና በህዝቡ መካከል ፓወር ይከፋፈል ብለው ፓርላመንት ሃውስ ኦፍ ሎርድስ ንጉስ ብለው በአንድ በጥቂትና በብዙ ሰዎች በተኑት። ከዛ በኋላ አሜሪካኖቹ ደግሞ እንዴት ነው የግለሰብን መብት የምናስከብረው ብለው ሲያዩ የግለሰብን መብት ለማስከበር ስልጣን በጥቂት በብዙና በአንድ ሰው ብቻ ሳይሆን በኢንስቲትዩሽኖች መሃል መከፈል አለበት። ሞንቴስኩ የሚባለው ፈላስፋ ስፒሪት ኦፍ ሎስ የህግ መንፈስ ከሚለው ጽሁፍ ተነስተው ያመጡት ነው። እና ብዙ ኮንስቲቱሽኖች ዓለም ላይ የግለሰቦችን መብት ይደረድራሉ፣ በጣም ብዙ መብት ይሰጣሉ። የስታሊን ኮንስቲቱሽን በ1936-37 የወጣው በጣም ብዙ መብት ይሰጣል። የኖርዝ ኮሪያ ኮንስቲቱሽን የመናገር፣ የመሰብሰብ፣ የዴሞክራቲክ መብቶችን ይሰጣል። ይሄ ተግባር አፈጻጸምና የቃሉ መኖር ሳይሆን ችግሩ አንድ ሰው መንግስት በሚከሰው ጊዜ የሚሄደው የከሰሰው ሰውዬ ዳኛ የሚሆንበት ስርዓት ከሆነ ፍትህ ሊያገኝ አይችልም። የኢትዮጵያ ኮንስቲቱሽን ከሳሽም ህግ አውጪም ዳኛም አንድ በአንድ ቦታ ላይ ነው ያለው። ፕራይም ሚኒስትሩ በፓርላማ ይመረጣል። የኮንስቲቱሽናል ጥያቄዎች በሙሉ በሃውስ ኦፍ ፌዴሬሽን ይወሰናል። በጣም የሚገርመው እንደውም ኢትዮጵያ ውስጥ ሃውስ ኦፍ ፌዴሬሽን በብሔር ቁጥር ነው የተዋቀረው። 56 እና 57 ድምጽ ለደቡብ ህዝቦች፣ አማራና ኦሮሞ ተደምሮ ወደ 37 ድምጽ፣ ትግራይ 6 ድምጽ ነው ያለው እና የማይኖሪቲን መብት እንኳን የማያስከብር ስርዓት ነው ያለው። አንድ ሰው ለምሳሌ ምርጫ ተደርጎ ምርጫው ተጭበረበረ ብሎ የሚከሰበት ነው ፍርድ ቤት ሲሄድ የኮንስቲቱሽናል ጥያቄ ስለሆነ ሃውስ ኦፍ ፌዴሬሽን ነው የሚያየው ይባላል። እዛ ሄዶ በሃውስ ኦፍ ፌዴሬሽን ኮንስቲቱሽናል ኢንኩሪ ካውንስል ይወስንና ሃውስ ኦፍ ፌዴሬሽኑ ማጽደቅ አለበት። ስለዚህ ህግ አውጪው ህግ አስፈጻሚው የሚዳኘው ካልተለያየ ኮንስቲቱሽኑ እርግጥ ነው ዶክተር አወል እንዳለው ብዙ መብት ይሰጣል። የሂውማን ራይትስ ኢንተርናሽናል ኮንቬንሽን ኦፍ ሲቪል ኤንድ ፖለቲካል ራይትስ ሂውማን ራይትስ ዲክላሬሽን ኦፍ ራይትስ የሚሰጡትን በሙሉ ያካትታል። ግን ያ ሚኒንግለስ ያን ተጠቅሞ አንድ ሰው ከሶ ባለፈው 30 አመት ካሳ ያገኘ ሰው ታቃል የለም። ለምንድን ነው? ስትራክቸራሊ ዲፌክቲቭ ነው።
መልካም በቃላት መስፈሩ ብቻ ተጨባጭ ለውጥ አያመጣም። ይልቁንም አንድን ዜጋ የተዘረዘሩት መብቶቹ ተጠቃሚ እንዳይሆን የሚያደርግ መዋቅራዊ ችግር አለ ነው የሚሉት አቶ ደረጀ። ዶክተር አወል
አትክ ሁለት እዚህ ጋር ትንሽ የሚጋጩ ነገሮች ያሉ ይመስለኛል አቶ ደረጀ ያነሳቸው ነገሮች ላይ እና ይሄ ክርክር በአብዛኛው የሪዮታ ዓለም ልዩነትን የሚያንጸባርቅ ክርክር ይመስላኛል እንጂ ኢምፒሪክሊ ስታየው እኔ አሁን በግልጽ የተቀበልኩት ነገር ህገ መንግስቱ አመጣጡ ሊጅትሜት አይደለም ይያለው። ስለዚህ ልንነጋገር እንችላለን። ህገ መንግስቱ ውስጥ ሊሻሻሉ የሚገቡ ነገሮች አሉ ወይ ብትለኝ አወላለሁ። አንደኛው ለምሳሌ እኔ ቢሻሻል ጥሩ ነው ብዬ ማስበው ህገ መንግስቱን የመተርጎም ስልጣን ለኮንስቲቱሽናል ኮርት የህገ መንግስት የሚተረጉም ፍርድ ቤት ቢፈጠርና ለዛ ቢሰጥ ወይም ደግሞ ጠቅላይ ፍርድ ቤት ያስልጣን ቢኖረው ጥሩ ነው ብዬ አስባለሁኝ እኔ። ስለዚህ ከዲዛይኑ አንፃር ሊሻሻሉ የሚገቡ ነገሮች አሉ ቢለው ላይ ምንም ችግር የለብኝም። አብዛኛው ግን ይሄ የህገ መንግስቱ የግለሰቦችን መብት አያከብርም የሚለው ኬት እንደሚመጣ አላውቅም እኔ። ህገ መንግስቱ ያከብራል አለ። አሁን አቶ ደረጃ ያነሱት ህገ መንግስቱ ቃላቶችን መጠቀሙና ፕሮቪዥኖቹ ድንጋጌዎቹ መኖራቸው ብቻ ሳይሆን የአተገባባበር ወይም ደግሞ የስልጣን ክፍፍል አለመኖሩ ነው ያሉት ነገር አለ። ስልጣን ኢትዮጵያ ውስጥ በህገ መንግስቱ መሰረት ተከፋፍሏል። ህግ አውጪ አለ፣ ህግ አስፈጻሚ አለ፣ ህግ የሚተረጉም አካልም አለ፣ የዳኝነት አካሉ። ህገ መንግስት መተርጎምን ብቻ በተመለከተ በህገ መንግስቱ መሰረት ያ ስልጣን የተሰጠው ለፌዴሬሽኖች ምክር ቤት ነው። ህገ መንግስት ብቻ አይደለም ህግ የሚተረጉመው፣ ፍርድ ቤቶችም ህገ መንግስቱን ተግባራዊ ማድረግ ይችላሉ፣ አፕላይ ማድረግ ይችላሉ።
መተርጎም ግን ይችላሉ።
እዚህ ላይ ትልቅ ክፍተት አለ።
ቆይ ልጨርስ አቶ ደረጀ። ህገ መንግስት መተርጎም የሚለው ነገር ላይ ብዙ ጊዜ ህገ መንግስት መተርጎም ማለት ምንድን ነው የሚል ክርክር አለ። አንድ ፍርድ ቤት የቀረበ ጉዳይ ካለ እዛ ጉዳይ ላይ ህገ መንግስቱን መተርጎም የግድ የሚል ከሆነ ፍርድ ቤቶች ህገ መንግስት መተርጎም ስልጣን ስላሌላቸው ያንን ጉዳይ ለፌዴሬሽን ምክር ቤት በካውንስል ኦፍ ኮንስቲቱሽናል ኢንኳሪ በኩል መላክ መቻል አለባቸው፣ ህገ መንግስቱ በሚለው ማለት ነው። ፍርድ ቤቶች ግን ህገ መንግስቱን ተግባራዊ የማድረግ አፕላይ የማድረግ ስልጣን አላቸው፣ እሱንም ጥያቄ የለውም። ስለዚህ ህገ መንግስቱ የህገ መንግስት መተርጎም ስልጣንን ለፖለቲካ ኢንስቲትዩሽን መስጠቱ ጥሩ አይደለም ልንል እንችላለን። አንድ ተቀበልኩት አሁን እኔ እንዳልኩት ፍርድ ቤት ቢኖርና ያን ስልጣን የፍርድ ቤት ቢሆን ጥሩ ነው። ያ ማለት ግን የስልጣን ክፍፍል የለም ማለት አይደለም። የስልጣን ክፍፍል አለ። ሁለተኛ ማንሳት የምፈልገው ነገር ህገ መንግስቱን የሚተረጉመው አካል ፖለቲካዊ አካል ስለሆነ ህገ መንግስቱ ውስጥ ያሉት መብቶች አይከበሩም የሚለውም ኮንክሉዥን ትክክል አይደለም። ምሳሌ መውሰድ እንችላለን። ዩናይትድ ኪንግደም ውስጥ እስከ ቅርብ ጊዜ ድረስ ህገ መንግስታዊ መብቶች ላይ ወይ ደግሞ እንደ መጨረሻ ፍርድ ቤት ሆኖ ሲያገለግል የነበረው ሃውስ ኦፍ ሎርድስ ነው። ፈረንሳይ ውስጥ እስከ ዛሬም ድረስ ህገ መንግስት የሚተረጉመው አፐር ሃውሳቸው ነው ፖለቲካዊ ተቋም ማለት ነው። ስለዚህ አብዛኛው ኢትዮጵያ ህገ መንግስት ላይ የሚነሳው ችግር እኔ እስከሚገባኝ ድረስ ሪዮት ዓለማዊ ችግር ነው። ይሄ ሪዮት ዓለማዊ ችግር በሚገለጽበት ጊዜ በተለይም ደግሞ ስለዚህጋ መብት ወይም ደግሞ በኢትዮጵያዊነት ስም መደራጀት አለብን የዜግነት መብት ዋናው መደራጃ መሰረት መሆን መቻል አለበት የስቴት ቢልዲንግ ኮንሰፕቱ ሴንተር ማድረግ ያለበት ኢትኒሲቲ ላይ ሳይሆን ሲቲዝንሺፕ ላይ ነው ግለሰብ ላይ ነው መሆን መቻል አለበት የሚሉት የፖለቲካ ግሩፖች ኢትዮጵያ ውስጥ በአብዛኛው ህገ መንግስቱ እንደዚህ ነገሮች አያደርግም የሚል ክርክር ያነሳሉ። እኔ እስከሚገባኝ ድረስ ህገ መንግስቱን አስተምሬዋለሁም ህገ መንግስቱ ሙሉ በሙሉ እነዚህ መብቶች ያከብራል። ትልቁ ችግር ዲሞክራሲያዊ ስርዓት ስላለ ህገ በላይነት ስለማይከበር የዳኝነት ተቋም ስለማይከበር አንድ ፓርቲ ስልጣን ዶሚኔት አድርጎ ከያዘ ሁሉንም ነገር ኮንትሮል ስለሚያደርግ በህግና ፖለቲካ መካከል ያሉት ልዩነቶች ስለማይከበሩ ትልቁ ችግር እሱ ነው እንጂ ህገ መንግስቱ ራሱ አይደለም።
ታዲያ እሱ ትልቅ ችግር አይደለም ወይ? ቀደም በአቶ ደረጀ እንደተገለጸው ከሳሽም ተከሳሽም ዳኛውም አንድ የሚሆንበት ከሆነ እርሱ አሁን በመጨረሻው ጠቅሰውታል እሱ መሰረታዊ ችግር አይደለም ወይ ዶክተር አወል?
እሱ የህገ መንግስቱ ችግር አይደለም እሱ የስርዓቱ ችግር ነው። ህገ መንግስቱን ተግባራዊ ማድረግ ያለባቸው አገሪቷን የሚመሩት ባለስልጣናት ችግር ነው እንጂ እሱ ህገ መንግስቱ ችግር አይደለም። አቶ ደረጀ የሚሉት አይነት ለምሳሌ ይሄ ሊበራል ኮንስቲቱሽናል ዲዛይን ያለው ግለሰብን ሴንተር ያደረገ ህገ መንግስት አብዛኛው አፍሪካ ሀገር ውስጥ አለ። አብዛኛው አፍሪካ ሀገር ውስጥ ህገ መንግስት አይከበርም። እዛም አካባቢ ያለው የህገ በላይነት የዲሞክራሲ ችግር ኢትዮጵያ ካለው የተለየ አይደለም። ስለዚህ ህገ መንግስቱን አፋጭ ክሪቲሳይዝ የምናደርግበትንና ስርዓቱ ህገ መንግስቱን መሳሪያ አድርጎ የሚጠቀምበትን ሁኔታ የህገ በላይነትን አለማክበር የተቋማትን ኢንዲፔንደንስ አለማክበር እነዛ ነገሮች መለየት መቻል አለብን ነው።
መልካም አቶ ደረጀ የርሶ ነው እድሉ።
እዚህ ጋር አይ ቲንክ በጣም የተሳሳተ አመለካከት ያለ ይመስለኛል። ይቅርታ አርግልኝና አንድ ሰው መብት አለ ተብሎ ፍርድ ቤት ሄዶ መብቱን ማስከበር ካልቻለ ስርዓቱ መብትን አያስከብርም ማለት ነው። 90 መብት አለ ብለህ ደርድረ ብትሰጠኝ መብቴ ተጣሰ ብዬ መብቴን ማስከበር ካልቻል የሚከሰኝ ፈራጁ ከሆነ ያ ሲስተም ሊኖር አይችልም። ለምሳሌ ባለፈው 27 አመት ኢሃዴግ ፓርላማውን ኮንትሮል አድርጎታል በሃውስ ኦፍ ፌዴሬሽንም በፒፕል ሪፕሬዘንታቲቭ ኢሃዴግ ህገ መንግስቱን ጥሷል ብሎ አንድ ሰው ቢከስ ወይም አንድ የመንግስት ሚኒስትር ያወጣው ፖሊሲ ህገ መንግስቱን የግለሰብ መብት የሚጥስ ነው ብሎ አንድ ሰው ቢከስ ያ የሚሄደው ሃውስ ኦፍ ፌዴሬሽን ነው፣ ተከሳሹ ነው ዳኛ የሚሆነው። በምንም ተአምር ግለሰቡ መብቱ ሊከበርለት አይችልም። ጥሩ ኤግዛምፕል ልስጥ። ከትላንትና ወዲያ እዚህ ሀገር ትራምፕ ተጨርብሯል ምርጫው እና መውረድ የለብኝም ብሎ ብዙ ሰዎች ልኳል ወደ ኮንግረስ። ይሄ ሰውዬ የህግ አውጪውንም ሚቆጣጠር ቢሆን ኖሮ ዳኞች የሚሉትንም መቆጣጠር ቢችል ኖሮ እንዴት ነው የሚወርደው? ሊወርድ አይችልም። የግለሰቦች ምርጫ ሊከበር የቻለው በትራምፕ በፍርድ ቤት በህግ አውጪው ክሊር የሆነ ልዩነት ማለት አንዱ አንደኛው ሳይገባ ህግ አውጥቶ ህግ አስፈጻሚም ሆኖ እንደገና ዳኛም አይሆንም እንደ ኢትዮጵያ ስርዓት። ሁለተኛ ህገ መንግስት መተርጎም ማለት እኔ ፍርድ ቤት ስቀርብ ህገ መንግስቱ እንዲህ ይላልና እንደዚህ ትቀጣለ ወይም ይደርስብሃል ማለት አይደለም። ህገ መንግስት መከበር ማለት ፍርድ ቤት ሄጄ እኔ ተከሰስኩበት መብቴን ይጥሳል ስል ዳኛው አዎ ይጥሳል ስለዚህ ተግባራዊ አላረግም ማለት መቻል አለበት። የባልና ሚስትና የቢዝነስ ጉዳዮች ያያል ዳኛ ልክ ነው። ነገር ግን የህገ መንግስት ጥሰት በሚኖርበት ጊዜ አንድ ክልል ህግ አውጥቶ ያንድን ሰው መብት የሚነካ ለምሳሌ አንድ ትግራይ ተወላጅ አማራ ክልል ውስጥ የወጣ ህግ አንተ ይሄንን ቤት መግዛት አትችልም ቢባል ይሄ የህገ መንግስት መብቴን የሚነካ ነው ብሎ ቢከስ ዳኛው የፌደራል ዳኛ ያን ህግ ውድቅ ማድረግ ይችላል አይችልም? እና የነበረው መዋቅር ምንድነው? ኮንስቲቱሽናል ኢንኩሪ የሚባል በየትኛውም ሀገር የለም ባይ ዘ ዌይ። የኮንስቲቱሽናል ጥያቄዎችን እሱ ብቻ ነው የሚያየው። ከወሰነ በኋላ ለሃውስ ኦፍ ፌዴሬሽን ልኮ በ30 ቀን ውስጥ ወይ ጸድቃል ወይ ውድቅ ይሆናል። እና የዛ አይነት አሰራር የተፈጠረበት ምክንያት ራሱ ምን ያህል ድምጽ እዛ ውስጥ ማይኖሮ የሚለው የተፈጠረበት አሰራሩ ራሱ የኮንስቲቱሽናል ጥያቄዎች መፍትሄ እንዳያገኙ የተደረገ ነው። ስለዚህ በኢትዮጵያ ኮንስቲቱሽን የፈለገው አይነት መብት ብትሰጥ በየትኛውም አገር ውስጥ ሊፈጠሩ የሚችሉ የህግ ጥሰቶችን በፍርድ ቤት ግለሰቦች የኮንስቲቱሽናል መብታቸውን የሚያስከብሩበት ስርዓት የለም። የእንግሊዝን ጠቅሳለሁ። አሁንስ ሃውስ ኦፍ ሎርድ ብላ ሃውስ ኦፍ ሎርድ እንግሊዝ ሀገር አንድ ህግ ሲወጣ አንኮንስቲቱሽናል ነው አይሉም። ኢንፋክት እንግሊዝ በጣም የሚወቀስበት ሃውስ ኦፍ ኮመንሶች ኦልሞስት የተጻፈ ኮንስቲቱሽን የላችሁ በፈለጉት ጊዜ አዲስ ኮንስቲቱሽን ማውጣት ይችላሉ። ማለት አዲስ ህግ ሲወጡ እንደ ኮንስቲቱሽን ይሆናል። እና በማይኖሪቲ የተመረጠም እንኳን ማርግሬት ታቸር በ43% ተመርጣ 3 ጊዜ የተለያዩ ህጎች አውጥታለች እንደ ኮንስቲቱሽን ሊጠቀሙበት የሚችሉ ማለት ነው። እና የፓርላማ ሲስተም ራሱን የቻለ ብዙ ችግሮች አሉት። አፍሪካ ውስጥ ኬንያ ጥሩ ኮንስቲቱሽን አላቸው። ችግራቸውን ምርጫ ተጭበረበረ ተብሎ ፍርድ ቤት ሄዶ ኮንስቲቱሽናል ኮርት ወስኖ የተፈረደለት ስልጣን ይዞ መምራት ቀጥሏል። እና መስፈርቶቹ ይሄ ኮንስቲቱሽን የሰላማዊ ስልጣን ዝውውርን ይደግፋል ወይ? የግለሰብን መብት ያስከብራል ወይ? የግለሰቦችን እኩልነት ያስከብራል ወይ? ኢኮኖሚውን የማሳደግ ካፓሲቲ አለ ወይ የሚሉትን በሙሉ አይተን የምንመዝንበት ሚዛን ላይ ስናስቀምጠው የሚወድቅ ኮንስቲቱሽን።
እንግዲህ ህገ መንግስት ጉዳይ ላይ ነው ጠበቅ አድርጋችሁ ግራና ቀኝ የተለያዩ ሐሳቦችን ያመጣችሁት። ዶክተር አወል የጠቀሱት ለምን የሚመለከቱ ልዩነቶች ራሳቸውን ችለው መወያየት የሚጠይቁ ናቸው። ተስፋ አድርጋለሁ ይሄን የእናንተን ክርክር በዚህ ሰዓት የሚከታተሉ አድማጮቻችን በእያሉበት የሚነጋገሩበት የሚበጀውን ነገር የሚወስዱበት እንደሚሆን ሌሎች በርካታ ሐሳቦች አሉንና ወደሚቀጥለው ገጽ ልሻገር ነው።
አትክ
ዶክተር አወል ሌላ ሐሳብ ሊሰጡ ይፈልጉ ይመስላል። እሺ ባጭሩ።
አሁን ደረጀ ለምሳሌ የእንግሊዝን ኤግዛምፕል አንስቶ ብቻ ምንድነው እዚህ ጋር አንድ የሚታየኝ ነገር ጀነራል ለማድረግ አንዳንድ ደረጀ ችግር ነው ብዬ ያነሳቸውን ነገሮች እኔ አክሰፕት አድርጌያለሁ። አቶ ደረጀ ህገ መንግስቱን አይወደውም። ብዙ ህገ መንግስቱን የማይወዱ ግለሰቦች አሉ። ህገ መንግስቱ ውስጥ በግልጽ ያሉትን ነገሮች የማይሰሩት ህገ መንግስቱ ስለማይላቸው ነው፣ ፕሮቫይድ ስለማያደርግ ነው አይነት ነገር ነው እያለ ያለው። እኔ እያልኩ ያለሁት ህገ መንግስቱ ውስጥ መብቶች ተቀምጠው ስርዓቱ ህገ መንግስቱ የሚፈጥረው ስርዓት እነዛን ነገሮች ተግባራዊ ለማድረግ ፍቃደኛ ካልሆነ ይሄኛውም ህገ መንግስት ሆነ ሌላም አይነት ህገ መንግስት ቢሆን ምንም የሚያመጣው ለውጥ የለም። ዋናው ትልቁ ችግር ህገ መንግስቱ መብት ስለማይሰጥ አይደለም። ህገ መንግስቱ መብት ይሰጣል። ህገ መንግስቱ የሚሰጠው መብት ተግባራዊ ሊሆን የሚችልበት የተቋም አቅም ካሌለ፣ ተቋማቶች በግልጽ መንግስት አቅም እንዲኖራቸው ስለማይፈልግ በተለያየ አይነት መልኩ በፖለቲካ አስሮ የሚያቆያቸው ከሆነ ህገ መንግስቱ ምንም አለምን ምንም ልትፈጥር የምትችለው ለውጥ የለም። አሁን ይሄ በአብዛኛው ህገ መንግስቱን የግለሰብ መብት አያከብርም፣ የማይኖሪቲዎችን መብት አያከብርም፣ ክልል ውስጥ ኢኮኖሚክ ግሮዝን አይፈቅድም ምናምን የሚለው ይሄ ፒውርሊ ሙሉ በሙሉ ርዕዮተ ዓለማዊ ክርክር ነው። እነዚህ ይሄ ግሩፕ ኢትዮጵያ ውስጥ ለምሳሌ መሬት ኮሞዲቲ እንዲሆን ይፈልጋል። መሬት በማንኛውም ጊዜ እንዲሸጥ እንደ ማንኛውም እቃ ይፈልጋሉ። በኢትዮጵያ አይነት ኮንቴክስት ግን መልቲናሽናል ፌዴራሊዝም ያስፈልጋል ሲባል መጀመሪያ አሰምሽኑ ምንድን ነው? ይሄ ኢምፓየር አመሰራረቱ ብሔር ብሔረሰቦች አንዱ የበላይ ሆኖ አንዱ የበታች ሆኖ የአንዱ ቋንቋ የበላይ ሆኖ የአንዱ ቋንቋ የበታች ሆኖ በዛ አይነት መልኩ ስሩ ቫዮለንት ሚንስ ተይዞ እዚህ የደረሰ ሀገር ነው። ብዙ ግሪቨንስ አለ። እነዚህን የእኩልነት እጦት የባህል የተለያዩ ባህሎች እኩል አለመሆን የቋንቋ እኩል አለመሆንን በጊዜ ሂደት ካውንተር ባላንስ ለማድረግ እንደዚህ አይነቱ አሬንጅመንት የተሻለ ይሆናል ከሚል ነው። የፖለቲካ የሆነ ተቋም የፖለቲካል ኢንስቲትዩሽን ህገ መንግስት ትርጉም ሲባል ሀሳቡም እሱ ነው። ህገ መንግስቱ የብሔር ብሔረሰቦች እና ህዝቦች ፍላጎት ወይም ቃለ መሐላ ስለሆነ በህዝብ ባልተመረጡ 10 ወይም 11 15 ምናምን የሚሆኑ ዳኞች ከሚተረጎም በፖለቲካዊ ተቋም ቢተረጎም ይሻላል፣ በህግ የተመረጡ ተቋም ቢተረጎም ይሻላል ነው ሀሳብ። እኔ እሱ ባይሆን እመርጣለሁ፣ ኮንስቲቱሽናል ኮርት ቢኖረን እመርጣለሁ። የማይኖሪቲዎች መብትን በተመለከተ ህገ መንግስቱ ውስጥ ትንሽ ጠንከር ቢደረግ እመርጣለሁ። ከዛ ውጪ ግን አብዛኛው ጩኸት እውነት ለመናገር የሪዮት ዓለም ጩኸት እንጂ ህገ መንግስቱ አሳች ፕሮቫይድ ስለማያደርግ አይደለም። ህገ መንግስቱ ተግባራዊ ለማይሆንም የሚለውን ነገር በደንብ ልንከራከር እንችላለን።
አሉላ፣ እዚህ ጋር አንድ በጣም ኢምፖርታንት ፖይንት አለ።
እሺ አቶ ደረጀ፣ በእሱ ላይ የመጨረሻው ድል እናድርገው።
እኔ እንጃ ግሩፖች እንደዚህ የሚያስቡ ምናምን የሚለውን ተው። አሁን ስለ ህጉ ነው የምንነጋገረው። ህጉ ደግሞ ፎርሙላ አለው። ፎርሙላው ሰዎች ለብዙ መቶ ዓመታት በንጉሶች ነበር የሚመሩት። ለመጀመሪያ ጊዜ በዲሞክራሲ ስርዓት በኮንስቲቱሽን ተጽፎ ሰዎች የተመሩት አሜሪካ ውስጥ እና የቆየ ታሪክ አይደለም። ከ1789 የጀመረ ነው በኮንስቲቱሽን መመራት። ከዛ በፊት የለም እንደዚህ። ይሄ ኮንስቲቱሽን ሲቋቋም መሰረት ነበረው። እርግጥ ነው ሰው ራሳችንን ማስተዳደር እንችላለን ወይ? አለ ንጉስ፣ አለ ጎበዝ፣ አለቃ ማስተዳደር እንችላለን ወይ ሲብሉ፣ አዎ እንችላለን። በምርጫ ማድረግ እንችላለን። በምርጫ ስናደርግ ግን የሰዎችን ሰዎች መላእክቶች አይደሉ፣ ስልጣናቸው ሊጥሱ ይችላል። እንዴት ነው የምንቆጣጠረው ሲባል ፍልስፍና የጀርመን ፈላስፋ ኢማኑኤል ካንት ያለው ነው። ጥሩ መንግስትን የመመስረት ችግር እንኳን ጤነኞች ባሉበት አገር ቀርቶ ሰይጣኖች በሚኖሩበት አገር እንኳን ስልጣንን በመበታተን ስልጣንን ዲቫይድ በማድረግ መፍታት ይቻላል። እና ከዛ ፍልስፍና የመጣ ፎርሙላ ነው። አሁን ዶክተር አወል የምትለው ህጉን አስቀምጬ በሰዎች ጥሩነት፣ በሰዎች ጥሩ ስነ ምግባርና በጎ ፈቃድ ተግባራዊ ይሆናል። እስካሁን ድረስ ያልሆነው ኢንስቲትዩሽኑ ተግባራዊ የሚያደርገው ፍላጎት ስላልነበረ ነው። በፍላጎት አይደለም ተግባራዊ የሚሆነው። ሰውየው ስልጣኑን ሲጥስ ሲከሰስ፣ የምትከስበት ቦታ ስትሄድ ደግሞ ከሰውየው ስልጣን ውጪ ያለ ሰውየውን ቼክ የሚያደርገው ሌላ ባዲ ሲኖር። ዳኞችም እኮ ህዝብ በመረጣቸው ሰዎች ነው የሚመረጡ። ፓርላማ ነው የሚመርጣቸው። ስለዚህ ህዝብ ሲመርጥ የህዝብን ፍላጎት ሪፍሌክት ነው የሚያደርገው ፍርድ ቤቱ እንጂ ለብቻው የሚመረጥ አይደለም። ሶስተኛ፣ ያ እንዲሆን ደግሞ አናሳ ፓርቲዎችም ሆኑ ተቃዋሚዎች ዳኞች አመራረጥ ላይ ድምጽ እንዲኖራቸው፣ ዳኞች በሁለት ሶስተኛ ድምጽ እንዲመረጡ ማድረግ ይቻላል። ብዙ ሲስተሞች አሉ። ነገር ግን ስልጣንን በተለያዩ እኩል በሆኑ ተቋሞች ያልከፋፈለ በፌደራልም በስቴትም ደረጃ ከዛ አልፎ ደግሞ በሲቲ ከዛም አልፎ በሚኒሲፓል በትናንሽ በቀበሌ ደረጃ እንኳን ህግ አውጪና ህግ አስፈጻሚ ህግ ሲጣስ ዳኛ መጣለባቸው። ያ ካልሆነ የግለሰቦች መብት ሊጠበቅ አይችልም። ይሄ የኢትዮጵያነት የምናምን ወይም ደግሞ የመቃወም ችግር ሳይሆን
እሱ ነው ዋናው ፖይንት እሱ ነው። በነገራችን ላይ ዋናው ፖይንት እሱ ነው። የግለሰብ መብትን ከብሔር ብሔረሰቦች መብት ሊበልጥ የሚገባበት ምንም ምክንያት የለም። የአሜሪካ መንግስት አቀራረጽም ለሁሉም ሀገር ህዝብ ሞዴል ሊሆን የሚችልበት ምንም ምክንያት አይታየኝም። ሞስት ኢምፖርታንትሊ ኢትዮጵያ ውስጥ ስልጣን በሶስት ቦታ እንደሚከፈል ይሄ ህገ መንግስት ያስቀምጣል።
የት ነው የሚያስቀምጠው?
መቀጠል እንችላለን።
ብሔር ብሔረሰቦች ግለሰቦች ኮሌክሽን ናቸው። ብሔር ብሔረሰብ መብት ብዬ ፍርድ ቤት ልሄድ አልችልም። የግለሰብ መብቴን ለማስከበር ነው ፍርድ ቤት የምሄደው። የብሔር መብት አለ ይባል እና የግለሰብ መብት ይጣሳል። የግለሰብ መብት ከተከበረ ግን የብሔር መብትም ይከበራል።
ክርክሩ ይቀጥላል። በርካታ አነጋጋሪ ጉዳዮችን አንስታቸዋል። እርስ በርሱ አንዱ ሌላውን የሚቆጣጠር ህገ መንግስታዊ መዋቅር መኖርና አለመኖርን ጨምሮ ከግለሰብ መብት እስከ ቡድን መብቶች ድረስ የተለያዩ ሀሳቦች ተነስተዋል። እንግዶች የፍለታችሁንም ለጊዜያቸው አመሰግናለሁ። ዶክተር አወል ቃሲም አለው፣ አቶ ደረጀ ደምሴ ቡልቶ፣ እግዚአብሔር ይስጥልኝ።
አመሰግናለሁ።
እሺ፣ አመሰግናለሁ።